በመንግስት ጸጥታ ኃይሎች ታስረው ከተፈቱ ሰዎች መካከል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምስራቅ ወለጋ ተወካይ በሁለት ዓመት ውስጥ ሁለት ጊዜ በመታሰሬ በቤተሰቤ ኑሮና ስነ ልቦናዬ ላይ ጫና ፈጥሯል ይላሉ። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ አመራሮችና አባላት መታሰራቸው በግለሰቦቹ ቤተሰባቸው እንዲሁም በወደፊቱ የፖለቲካ ተሳትፏቸው ላይ ሊፈጠር ስለሚችለው ተጽዕኖ ገልጸዋል። መፍትሄ ነው ስለሚሉት ሐሳብም አብራርተዋል። በቀረበው ክስ ላይ ከክልሉ ፖሊስም ሆነ ከፍትህ ቢሮዎች ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት የገለጸው የአምቦ ዘጋቢያችንና ኮር መልካ የፖለቲካ ሳይንስና የጋዜጠኝነትና ተግባቦት ምሁራንን በጉዳዩ ዙሪያ አነጋግሮ ያጠናቀረውን ዘገባ ያስደምጠናል።
በመንግስት ጸጥታ ኃይሎች ታስረው ከተፈቱ ሰዎች መካከል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምስራቅ ወለጋ ተወካይ አቶ ፍቃዱ አያና በሁለት ዓመት ውስጥ ሁለት ጊዜ መታሰራቸውን ይናገራሉ። በመታሰራቸውም በእርሳቸውና ቤተሰባቸው ላይ ተፈጸመ ስላሉት ጫና ያብራራሉ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ስራ አስፈጻሚ ኮሚቴ አባልና የጽህፈት ቤቱ ኃላፊ አቶ ጥሩ ነገምታ ባለፈው ሁለት ዓመታት ጋብ ብሎ የነበረው እስር ከቅርብ ጊዜ ወዲህ ደግሞ በአመራሮቻችንና አባሎቻችን ላይ እየተፈጸመ ነው ብለዋል።
አንድ እውነታ አለ። ባለፉት 27 የኢህአዴግ አገዛዝ ዘመን ውስጥ እንደ ኦፌኮ አባሎቹና መሪዎቹ የታሰሩበት የተሰደዱበት ፓርቲ አለ። በጣም አስቸጋሪ ነው የሚሆነው። ምናልባት ባለፉት ሁለት ዓመታት ትንሽ ጋብ ብሎ የነበረው ከሰሞኑ ደግሞ አገርሽቶበት ብዙ የኦፌኮ አባላት አቶ እንዳን ከበደ፣ አብርሃም ቢያና ራሁ ወለጋ ዞን እና አቶ ከተማ ሚንኮሳ ከሆሮ ጉድሩ ወለጋ፣ ሌሎች አካባቢዎች ላይ በብዛት ታስሮ ይገኛሉ። ምናልባት እኛ ምክንያት ነው የምንለው የምናራምደው ህዝባዊ አላማ ነው። ዲሞክራሲያዊ ስርዓት እንዲመሰረት የምናደርገው ጥረት ነው።
የኦሮሞ ነጻነት ግንባር ኦነግ ሸኔ ጉሚ ወይም ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረንም መንግስት ላይ ተመሳሳይ ክስ አላቸው። የኦነግ አባላት እየታሰሩ ነው። የጉሚ ሸኔ አባላችን አብዲ ረጋሳ ከታሰሩ ሶስት ወር አልፏቸዋል። የጉሚ ሰባ አባላትም እንደ አማንፍሌ ካዮ ፉፋ ያሉ ሰዎች ከታሰሩ አንድ ዓመት አልፏቸዋል። ያሶ ከበደም ከፍተኛ የኦነግ አመራር ነው። ከታሰረ አንድ ዓመት አልፎታል። በየቀኑ ስለሚታሰሩ ስማቸውንና ቁጥራቸውን ለመጥቀስ ያስቸግራል። መንግስት ይህንን የሚያደርገው የኦነግን እንቅስቃሴ ለማፈን ነው። ከዚሁ ጋር በተያያዘ የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በቅርቡ ለአሜሪካ ድምፅ በሰጡት ምላሽ እንዲህ ብለው ነበር።
የታሰሩ ሰዎች በክልላችንም በሀገር አቀፍ ደረጃም ሁለት አካሄዶች ነው ያሉት። አሁን አጠቃላይ የሚታዩ ችግሮች አንደኛው ኮቪድ-19 ለመከላከል የሚወሰዱ የአስቸኳይ ጊዜ አዋጅ አለ። ያንን የአስቸኳይ ጊዜ አዋጅ ለማስፈጸም የሚወጡ መመሪያዎች አሉ። ያንን ለማስተግበር የተገኙ ሰዎች በህግ ቁጥጥር ስር የሚውሉና የሚታሰሩ ሰዎች አሉ። ይሄ አንድ ነው። በሌላ በኩል ደግሞ ታጥቀው የሚንቀሳቀሱ ሰዎች እና የተወሰኑ ቡድኖች ባሉበት አካባቢ ያንን ታጥቀው የሚንቀሳቀሱትን በመደገፍ በማስተባበር እና የሰው ህይወትና ንብረት ላይ ጥፋት ጉዳት ያደረሱ ሰዎች በህግ የሚጠየቁበት ሁኔታ አለ። ከዚህ በዘለለ በማናለብኝነት ምንም መሰረታዊ በሌለው ነገር ታሰር ሰው ካለ በየደረጃ ያለውን የመንግስት አካል አቤት በማለት ጥያቄውን አቅርበው ችግር ደርሶብናል ብለው የሚያነሱ ሰዎች ካሉ መንግስት እንዲያጣራና እርምጃም እንዲወስድ አቅጣጫ የተቀመጠ ስለሆነ በዚህ አጠራር ሊጠቀሙ ይችላሉ። ከዛ በዘለለ በዝም ብሎ ለፖለቲካ ጥቅም እዛ ሰው ታሰረ፣ እዛ ሰው ሞቴ ብለው አጀንዳ አድርገው በየጊዜው ያለ የሌለው ከእውነት የራቀ መረጃንም በመስጠት ህዝቡን የሚያደናግሩ አካላት ከዚህ ድርጊታቸው እንዲቆጠቡ አሁንም መልዕክት ማስተላለፍ ፈልጋለሁ።
የፖለቲካ ፓርቲ አመራሮች ብቻ ሳይሆኑ የሌሎችም ዜጎች መታሰር ያሳስበናል ብለዋል የኦፌኮ ጽህፈት ቤት ኃላፊ አቶ ጥሩ ነገምታ። በእስሩ ምክንያት ሊፈጠሩ ይችላሉ ስላሏቸውም ተጽዕኖዎች ያብራራሉ።
ቤተሰቦቻቸው፣ ልጆቻቸው ሊራቡ ይችላሉ። የሚገባቸውን የትምህርት እድል፣ የኑሮ ሁኔታ ላይመቻችላቸው ይችላል። ከዛ አልፎ ተርፎ ደግሞ አላማቸውን በቁርጠኝነት ላያከናውኑ ይችላሉ። ቀድሞ እኮ ሜዳ ላይ የቀሩ ሰዎች ሰዎች አሉ። ቤታቸው ባዶ የሆነባቸው ሰዎች አሉ። ልጆቻቸው አሳዳጊ ያጡ ሰዎች አሉ። እናቶቻቸውን አባታችንን አንቺ የት ነው ያለው ብለው የሚጠይቁ እኮ አባሎቻችን ሞልቷል። ተጽዕኖ ለመፍጠር ነው እንደዚህ አይነት ነገሮችን የሚደረጉት እንጂ አባሎቻችን ወይም ለኛ ሆነው አይደለም። ወደለኛ ከምባል ጋርም ተባብሮ ማብሮም አይደለም።
የአርሲ ዩኒቨርሲቲ የፖለቲካል ሳይንስ መምህር በጣሶ ኪኒሶ ተጽዕኖዎቹን አስቀድሞ መከላከል ካልተቻለ ወደ ሌላ ችግርም ሊያመሩ ይችላሉ ብለዋል። በሰዎች ላይ እስር፣ ግድያ፣ አካላዊ ጉዳት ማድረስ በግለሰቡና ቤተሰቦቹ ላይ ከፍተኛ ተጽዕኖ ሊያመጣ ይችላል። ቶሎ መፍትሄ የማያገኝም ከሆነ ወደ አልተፈለገ አቅጣጫ ለምሳሌ ወደ ሁከት ሁሉ ሊቀየር ይችላል። ያለ አግባብ ይፈጸማሉ የተባሉት እስር፣ እንግልትና ወከባ እንዲሁም ሰብአዊ መብት ጥሰቶች ምክንያት የትክክለኛ መረጃ አለማግኘት ክፍተት ነው ይላሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ረዳት ፕሮፌሰር ዳኖ እንዳሉ። በመንግስት ጸጥታ ኃይሎችም ሆኑ በሸማቂዎች የሚፈጸሙ የመብት ጥሰቶችን ሳይሸፋፍኑ በብዙሃን መገናኛ በማጋለጥ ለመፍትሄውም መስራት ያስፈልጋል ብለዋል። ከፌዴራል ጀምሮ እስከ ታችኛው የአመራር ደረጃ ድረስ በሰዎች ላይ የሚደርሰው እንግልትና ሰብአዊ መብት ጥሰት የሚገለጽበት መንገድ ትክክል አይደለም። እየደረሰ ያለው ጉዳት በመንግስትም ይሁን በሸማቂዎች መረጃው የሚሰበሰብበትና የሚተላለፍበት መንገድ ሳይሸፋፍንና ለችግሩ እልባት በሚሆን መልኩ መሆን አለበት። ዶክተር ሶኩማ ዳባ የህግ ባለሙያና መምህር ናቸው። በአሁኑ ጊዜም ለኦነግ አመራር የሆኑትና እስር ላይ ለሚገኙት አቶ አብዲ ረጋሳ እንዲሁም ሌሎች ግለሰቦች በጥብቅና እንደሚቆሙ ይገልጻሉ። በፖለቲካ አመለካከታቸው ታሰሩ ስለተባሉ ሰዎች አያያዝና የህግ ሂደቱን በተመለከተ ከቅርብ ጊዜ ወዲህ መሻሻል ቢኖርም አሁንም በፖሊስ በኩል መስተካከል ያለበትም አለ ይላሉ።
ህጎች አላማ አንዱ ማስተማር ነው፣ መቅጣት ነው። ሌላው አይቶ እንድማርበት ነው። ሰው ይሁን አስተምሮ ጤነኛ ሰው አድርጎ ማውጣት ነው። እዚህ ውስጥ አንድ ሰው ወንጀል ሰርቶ ካልሆነ ወንጀል ሳይሰራ የሚታሰር ሰው ወንጀል የሰራው ሌላ ሊሆን ይችላል፣ ወይም ደግሞ ወንጀል ያልሰራ ሁሉ የሚታሰር ከሆነ መንግስት በላይነቱ ያውቃል። የህግ የበላይነት ማለት ተገቢ ምርመራ ተደርጎ ተገቢ የመብት ጥበቃ ሰው መከሰስ ያለበት በህጉ ላይ የተቀመጠው መብቱ ሳይሸራበት ሊከበርበት ይገባል። አንድ ሰው ተጠርጥሮ በመንግስት እጅ ከገባ በኋላ በቂ ምግብ ማግኘት አለበት፣ አበሬ ሰው የሚተኛበት ቦታ መተኛት አለበት፣ ለሰው የሚገባል ተብሎ ስታንዳርድ አለ፣ ኢንተርናሽናል ስታንዳርድ አለ። ያንን አሟልቶ ነው ማስተኛት፣ ማብላት፣ ማጠጣት ያለበት። ምክንያቱም የሰውየ ተጠርጣሪ ነው። ስለዚህ መንግስት ይሄ በጥሞና መከታተል፣ ማወቅ፣ ማስተካከል፣ ይህንን የማይስተካከል ከሆነ ደግሞ ይህንን የሚያደርጉ ሰዎች ላይ እርምጃ መውሰድ ሲገባው እየተሸራረፈ እየታየ ሰዎች እያበረከቱ መንግስት ላይ ጥሩ እንግዲህ እንዳይኖር የሚያደርግ ይመስለኛል።
በክሱ ዙሪያ ከክልሉ ፖሊስም ሆነ ፍትህ ቢሮዎች ምላሽ ለማግኘት ያደረግኩት ሙከራ ለአሁኑ አልተሳካም። ከሁለት ዓመት ወዲህ የእስርም ሆነ ሰብአዊ መብት ጥሰት መነሻ መሆኑ የሚገለጸው በመንግስትና ሸማቂዎቹ መካከል የሚደረገው ግጭትን ለማስቆም የሚደረግ ውይይት ላይ በመሳተፍ ኦነግ አስተዋጽኦ ማድረግ ይችላል ይላሉ አቶ ሚካኤል ቦረን። እርቅ ለመፈጸም የማያስችል ምክንያት የለም። ዶክተር አብይ ወደ ስልጣን ሲመጡ በጠረጴዛ ዙሪያ ተወያይተን ለመፍታት የሚያዳግተን የዚህ ሀገር ችግር የለም፣ እናደርጋለን፣ እንፈታለን ብለው ቃል ገብተው ነበር። ዛሬም ቢሆን በውይይት ሊፈታ የማይችል ችግር የለም ብለን እናምናለን። በውይይቱ ላይ ድርሻችሁን ተወጡ ከተባልን ደግሞ የድርሻችንን ለመወጣት ዝግጁ ነን። የችግሮቹ መፍትሄ ሀሳብ ነው የሚሉትን የፖለቲካ ሳይንስ እንዲሁም የጋዜጠኝነትና ተግባቦት መምህር እንዲያብራራሉ። አንደኛው ህዝቡ የሚጠይቃቸውን ጥያቄዎች መመለስ ነው። ሁለተኛ ደግሞ ወንጀለኞችን ለፍርድ ማቅረብ ነው። ሶስተኛው ለመፍትሄው ህብረተሰቡን ማወያየት ነው። ለአንድ ወገን ከወገነ መረጃ የምንነሳ ከሆነ ለችግሩ እልባት መስጠት አንችልም። ስለዚህ ትክክለኛ መረጃ ላይ ተመስርተን ህብረተሰቡን ባሳተፈ መልኩ የመፍትሄ ሀሳቡን ማፈላለግ ይጠበቅብናል። ችግሮችን በሰከነ መንገድና ውይይት የመፍታት ባህልን ማዳበር እንደሚገባም ተጠቁሟል። ለአሜሪካ ድምፅ ናኮር መልካ ካምቦ።